ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 16 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና። በማስከተልም ሰሞኑን ነፍሰ ገዳዩ ቴዎድሮስ አድሃኖምን የዓለም የጤና ጥበቃ ድርጅት ዳይሬክተር አታድርጉ ቢባሉም ተሰብስበው በቁስላችን ላይ ጨው በመነፍነስ ሹም ብለው ሰይመውታል። ይህ የሚጠበቅ ቢሆንም ዘግናኙ ክስተት ግን የወያኔ አጫፋሪ የትግራይ ተወላጆች አሁንም ከኢትዮጵያ ሕዝብ ጎን መቆም አቅቷቸው ለቴዎድሮስ መሾም ጥብቅና መቆማቸው ነው። ለመጥፎ ዘመንም ባለጊዜ አለው በሚል ርዕስ የቀረበ ነው። ከዚያም
ሐቁ ሲነገር ኢሃፓ ያቀረበው አማራጭ ሁሉን አቀፍ ጊዜያዊ ሕዝባዊ መንግስት ይመስረት የሚል ነበር። ከሁሉም ኃይሎች ከደርግም ጭምር ታዋቂ ግለሰቦች፣ የሃይማኖት መሪዎች፣ የህዝብ ድርጅቶች፣ የብሔረሰብ ድርጅቶች ወዘተ ተወካዮች ተወጣጥተው የሚመሰረትና የሽግግርን ሂደት የሚያዘጋጅ ማለት ነው። ወያኔ ስልጣን ሊሲልም ይህ አማራጭ ቀርቧል። ዛሬም በወያኔ ውድቀት ጊዜ እንደገና እየቀረበ ነው።
የትላንት ታቋም የዛሬ መፈክር በሚል ርዕስ ከዝግጅት ክፍላችን የቀረበ በመጨረሻም
በዚህ ወያኔ ቀረስኩት በሚለው የትምህርት ፖሊሲ የተነሳ የትምህርት ጥራቱ ከመሻሻል ይልቅ ቀድሞ ከነበረበት በባሰ ሁኔታ እንዲዘግጥ እድገቱን ቁልቁል እንደካረውት እንዲሆን አድርጓል። ስለሆነም የወያኔ የትምህርት ፖሊሲ ትውልድ ገዳይ መሆኑ ከተነገረ ዓመታት ተቆጥረዋል። የወያኔ መንግስት በዘረጋው የትምህርት ፖሊሲ በመግፋት ውድቀቱንም በተለያዩ ምክንያቶች በመሸፋፍን ለውድቀቱም ተጠያቂ መምህራን እንዲሆኑ በተለያዩ ጊዜያት በየዓመቱ ከመምህራን ጋር በሚደረገው አሰልቺ ውይይት አስተጋብቷል።
በስደት የኢትዮጵያ መምህራን አስተባባሪ ኮሚቴ የተሰጠውን መግለጫ አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የሬውተር የዜና ወኪል ያስቸኳይ የቅድሚያ ማስጠንቀቂያ መረብ የተባለውን ድርጅት ዋቢ በማድረግ ከናይሮቢ ባስተላለፈው ዘገባ መሰረት በኢትዮጵያ ድርቅ የተከሰተባቸው አንዳንድ ቦታዎች በሚያዝያና በግንቦት ወር የዘነበው ዝናብ አልፎ አልፎ የነበርና መጠኑም በጣም አነስተኛ መሆኑን ገልጾ ከጥቂት ጊዜ በኋላ ድርቁ የሚቀጥል መሆኑን አስታውቋል። እንዲሁም ለረሃብተኞች የሚያስፈልገው አስቸኳይ እርዳታ መቀጠል አለበትም ብሏል። የዘነበው ዝናብ በቂ ባለመሆኑ በሚቀጥሉት 3 ወራት በደቡብ ኢትዮጵያ የሚኖሩ አርብቶ አደሮች ድርቁ ተባብሶ እንደሚቀጥልና በድርቁ የሚጠቁ ዜጎች የሚገጥማቸው የረሃብ ደረጃ አምስተኛና የመጨረሻ ከሚባለው አንድ እርከን ዝቅ ብሎ በአራተኛ ደረጃ ሊሆን እንደሚችልም ጠቁሟል። በአሁን ወቅት የዝናቡ መጠን በአንዳንድ ቦታዎች አልፎ አልፎ መጠነኛ ማሻሻል አሳይቷል ቢባልም በሰኔ ወር የድርቁ ሁኔታ ሊባባስ የሚችል መሆኑን ተቋሙ ገልጾ እርዳታ የሚያስፈልጋቸው የተረጂዎች ቁጥርም ከ7.7 ሚሊዮን በጣም ከፍ ሊል እንደሚችልም ያለውን ስጋት ገልጿል። የወያኔ አገዛዝ ለካታር ኩባንያ በአዲስ አበባ ቦታ የሰጠ መሆኑን የዜና ምንጮች ገለጹ። ይህ በቂርቆስ ክፍለ ከተማ በአፍሪካ ህብረት ህንፃ አቅራቢያ ይገነባል የተባለው ፕሮጀክት ባለ 5 ኮከብ የሆነ ሆቴል እና የገበያ ቦታ ሲሆን ቦታውን ለቃታሩ ኩባንያ ለመስጠት አገዛዙ እንደተለመደው ነዋሪዎችን በግድና ያለበቂ ክፍያ ከቦታው እያነሳቸው መሆኑንም መረዳት ተችሏል። ባለፉት 25 ዓመታት ለወያኔ አገዛዝ ባለስልጣኖች የጥቅም ተካፋዮችና ሸሪኮች ቦታ ለመስጠት በርካታ የአዲስ አበባ ነዋሪዎች ከቤት ንብረታቸው በግድ እና በኃይል እየተፈናቀሉ መጠጊያ አጥተው የቀሩ መሆናቸው የሚታወስ ነው። ጌታቸው ሽፈራው የሚባለው የአዲስ ነገር አዘጋጅ ቀደም ብሎ የተከሰሰበት የሽብርተኝነት ክስ ተነሳለት ቢባልም አመጽ የማነሳሳት ወንጀል ፈጽሟል በሚል ክስ ጥፋተኛ የተባለ መሆኑ ታውቋል። በአመጽ ማነሳሳት ወንጀል መሰረት እስከ 10 ዓመት የሚደርስ የእስር ቅጣት ይበየንበታል ተብሎም ይጠበቃል። የፍርድ ቤቱ የወያኔ ታማኝ አገልጋይ የሆኑ ዳኞች ኢፍትሃዊ ውሳኔዎች መወሰናቸው ምንም አያስገርምም የሚሉ ወገኖች አገዛዙ ዳኞች ሰብዮችን ከህግ ትምህርት ጀምሮ ኮልኩሎ ወደ ድርጅት ያስገባቸው እንዲሁም ለዘመናት በተለያዩ የጥላቻ ቀስቀሳዎች ጭንቅላታቸውን ሞርዶ ያሰለጠናቸውና በየፍርድ ቤቱ ያሰማራቸው በመሆኑ የወያኔ አገዛዝ አገልጋይና ትዕዛዝ ተቀባይ ከመሆን ሌላ ምንም አይጠበቅባቸውም ይላሉ። በኬንያና በኢትዮጵያ ድንበር የሚገኘው የቱርካና ሐይቅ ከነበረበት ቦታ እየሸሸ ወደ በረሃነት እየተለወጠ መሆኑን አይሪን የተባለው የተባበሩት መንግስታት ድርጅት መጽሔት ግንቦት 15 ቀን በአምዱ አስፍሯል። እንደ ጋዜጣው ከሆነ የቱርካና ሐይቅ 90% የሚሆነውን ውሃ የሚያገኘው ከኦሞ ወንዝ መሆኑንና የወያኔ አገዛዝ በኦሞ ወንዝ ላይ ግድብ በመገንባቱና ውሃ ጭራሽ የሆነ ሸንኮራ አገዳ ተክል በአካባቢው በማስፋፋቱ ምክንያት ውሃው እየረገደ መምጣቱን ገልጿል። ባለፉት 2 ዓመታት የውሃው ወለል በ1.5 ሜትር ዝቅ ያለ መሆኑን ጋዜጣው ጠቅሶ ከ300,000 በላይ የሆኑ አሳ በማጥመድ የሚኖሩ አልሞሉ የተባለ ጎሳ አባላት ከፍተኛ አደጋ የተደቀነባቸው መሆኑንም ገልጿል። በሊቢያ ጠረፍ አካባቢ ባንድ ጀልባ ላይ የነበሩ ቁጥራቸው ከ20 በላይ የሆኑ ስደተኞች ባህር ውስጥ ሰጥመው የሞቱ መሆናቸውን የጣሊያን ጠረፍ ጠባቂዎች አስታውቀዋል። ስደተኞቹ የተሳፈሩበት ጀልባ ከአቅሙ በላይ 500 ሰዎች ነው የነበረ ሲሆን ጠረፍ ጠባቂዎች ተጨማሪ ጀልባዎችን ወደ ስፍራው በመላክ የሌሎቹን ስደተኞች ህይወት ያተረፉ መሆናቸው ተገልጿል። አይሲስ የተባለውና የእስላማዊ መንግስት ምስረታን ዓላማ አድርጎ እንቅስቃሴ የጀመረው ቡድን ለመጀመሪያ ጊዜ ሶማሊያ ውስጥ ጥቃት መጀመሩ ተነገረ። ማክሰኞ ግንቦት 15 ቀን በፑንትላንድ በምትገኘው የቦሳሶ ከተማ ውስጥ አንድ አጥፍቶ ጠፊ የያዘውን ቦምብ ወገቡ ላይ አስሮ በአንድ የመፈተሻ ጣቢያ ላይ በማፈንዳት 5 ሰዎችን የገደለና ሌሎችን ያቆሰለ መሆኑ የተነገረ ሲሆን ለዚህ ጥቃት ኃላፊነቱን አይሲስ ወሰደ መሆኑም ተነግሯል። በተጨማሪም ረቡዕ በሞቃዲሾ መኪና ውስጥ የተቀበረ ፈንጂ ፈንድቶ 4 ሰዎች ሲገደሉ ከ10 በላይ መቁሰላቸው ተገልጿል። ጥቃቱን ያደረሰው አልሽባብ ሳይሆን አይቀርም ተብሏል። በተያያዘ ዜና በሶማሊያና በኬንያ ወሰን አካባቢ በሁለት የተለያዩ ቦታዎች በተቀበሩ ፈንጆች 8 የኬንያ ፖሊስ መኮንኖች መሞታቸውን ባለስልጣኖች ተናግረዋል። ከሞቱት መካከል የአካባቢው ክፍለ ሀገር አስተዳዳሪ ጠባቂዎች ሲገኙባቸው ለጥቃቱ አልሽባብ ኃላፊነቱን ወስዷል። ጥቃቱ የደረሰው የኬንያ ፖሊስ አዛዥ የአልሽባብ ኃይሎች በኬንያ ውስጥ የሚፈጽሙትን የሽብር ተግባር እያስፋፉ መሄዳቸውን ከገለጹ ከአንድ ቀን በኋላ ነው። የተባበሩት መንግስታት ድርጅት የሕፃናት መርጃ ተቋም በሰጠው መግለጫ ከሳይ በሚባለው የጎንደር ዲሞክራቲክ ሪፐብሊክ ግዛት ለወራት የቆየው የእርስ በርስ ግጭት ከሚሊዮን ሕዝብ በላይ ከቤት ንብረቱ ያፈናቀለ መሆኑንና 400,000 ሕፃናት ለከፍተኛ ረሃብና የምግብ ማነስ የተጋለጡ መሆናቸውን እንዲሁም ለተረጂዎች እርዳታ ለማድረስ 40.2 ሚሊዮን ዶላር እንደሚያስፈልገው አስታውቋል። ካለፈው መስከረም ወር ጀምሮ በመንግስት ኃይሎችና በአማጽያን ቡድኖች መካከል በአካባቢው የሚካሄደው ውጊያ 1 ሚሊዮን 270,000 ሕዝብ ከቤት ንብረቱ እንዲፈናቀል ያደረገ መሆኑ ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። Thank you. ለመጥፎ ዘመንም ባለጊዜ አለው ያኔ ቻይናና ወያኔ የሚባሉ ጉግማንጉጎች ሳይከሰቱ አያሰብቶ ስጋ ይሆን ባዳ ወዶ ዘመድ አይሆን ተብሎ ነበር ያኔ በስርስቴ ዘመን ዛሬ ሰባ አህያ ይቸበቸባል ይበላል ውድም ነው ዋጋው ባዳ ወዶ ዘመድ አይሆን ግን አልተቀየረም በህዝባችን ላይ አረመኔ አገዛዞችን የጫኑብንና በደማችን የቀለዱት ሁሌም ባዕዳን ናቸው ሰሞኑን ነፍሰ ገዳዩ ቴዎድሮስ አድሃኖምን የዓለም የጤና ጥበቃ ድርጅት ዳይሬክተር አታድርጉ ቢባሉም ተሰብስበው በቆስላችን ላይ ጨው በመነስነስ ሹም ብለው ሰይመውታል ይህ የሚጠበቅ ቢሆንም ዘግናኙ ክስተት ግን የወያኔ አጫፋሪ የትግራይ ተወላጆች አሁንም ከኢትዮጵያ ህዝብ ጎን መቆም አቅቷቸው ለቴዎድሮስ መሾም ጥብቅና መቆማቸው ነው። ከዚህ ሁኔታ የምንቀስማቸው ትምህርቶች እውነታዎች ግልጽ ናቸው። ዋነኛው የወያኔ ወዳጅ የሆኑ ባዕዳን በነቂስ ለኢትዮጵያ ቅንጣትም ግድ እንደሌላቸው ነው። ወያኔ በርግጥ ብዙ ገንዘብ አፍሶ የገዛቸው አሉ። ወያኔ ለስልጣን ያበቆ ትናንትም ዛሬም የደገፈው የእንግሊዝ መንግስት አቅፎ ያቆየው አሜሪካ ለሀገራችን ደንታ የላቸውም። በውጭ ሀገር ነዋሪ ኢትዮጵያውያን እነዚህን ባዕዳን ሲማጠኑ ሲለምኑ እርዱን አግዙን ሲሉ ቢያንስ 26 ዓመታት አልፈዋል። ወያኔ ጦር አንሱና ሞክሩኝ ሲል አብረው ቀለዱብን እንጂ ያደረጉበት ምንም ተጽዕኖ አልነበረም። በ1997 ዓመተ ምህረት ወያኔ ሲፈጀን ያስደመጡት የሚጮህ ጸጥታ የጋምቤላና ወጋዴን ህዝብ ሲፈጅ ጆሮአቸው ላይ መተኛታቸውና አይናቸውን መዝጋታቸው አማራው ሲጨፈጨፍ ዝምታን መምረጣቸው ለዚህ ሁሉ ምስክር ነው። ኢትዮጵያን ማን ከወያኔ ጋር ቆሞ ጎዳት አደማት ብንል ወዳጅ መቼም ሊሆኑን የማይችሉ ባዕዳን መሆናቸውን መገንዘቡ አይከብደንም። ደርጉ በሶቪየቶች መስኮብ ቢደገፈም አጼውና ወያኔ የምዕራቦቹ ባለሟሎች ነበሩ ናቸው። ባዕዳን እንደሚጠበቀው ሁሉ ለብሔራዊ ጥቅማቸው ይቆማሉና ወያኔ ለዚህ መሳሪያ እስከሆነ ሁሌም ይደግፉታል ያቅፉታል። ወያኔን በማጠናከርና ጸረ ወያኔ ትግሎችን በማዳከም አሜሪካና እንግሊዝ ሚናቸው ዋና ነበር አሁንም ነው። ለገንጣዮች የይፋና ስውር ደጋፊ ሆነው እንግሊዝ፣ ኖርዌይ፣ ጀርመን ብዙ ገንዘብ አፍሰዋል። በአፍሪካ ደረጃም ቢሆን ተለቅ ተለቅ ያሉትን አገሮች መደቆስ መገነጣጠል የሚለው የቅኝ ገዢዎች እቅድ አሁንም በስራ ላይ ነውና ገንጣዩን ወያኔ በማስቀደብ ኢትዮጵያን ሊያዳሽቁ ሲጥሩ ዘመን አልፏቸዋል። የወያኔ ቁጥር አንድን አነሳሽና ደጋፊ የትግራይ ትግሬኝን ፖለቲካ ገፊ እንግሊዝ እንደነበረም አንረሳውም። እነደጃሽ ታከለና ሌሎች አርበኞች ባይኖሩ ኖሮ አጼው አገራችንን ለእንግሊዝ አሳልፈው ይሰጡ እንደነበር ታሪክ ይነግረናል። ኢትዮጵያ ከጥፋት የምትድነው በራሷ በልጆቿ ትግልና መስዋዕትነት ሆኖ ሳለ ይህን ክደው ከየፈረንጁ ጫማ ስር የሚወድቁ ማፈሪያዎችን አገራችን ማፍራቷ አልቀረም። የእናት ሆድ ዝንጉርጉር ነው። የአገራድን ትግሉ ዋና ጋሬጣዎች እነዚሁ የባዕድ ቅጥረኞችና በባዕዳን ተደግፈው ገንዘቡም መንቀሳቀሻውም ያላቸው ክፍሎች ናቸው። ህዝብ ስለሚያውቃቸው ስማቸውን መዘርዘሩ አስፈላጊ አይደለም። አገር ወዳድ ኃይሎች እርዳታ ተነፍገውና ተጣበው ባሉበት የፈረንጆቹ ቅጥረኞች ግን ገንዘብ በገፍ መንቀሳቀሻ እንደልብ ሆነው ሙሉ የፕሮፓጋንዳ ድጋፍም እየተደረገላቸው አገር ወዳድ ትግሉን ማጅራት በመምጣት ላይ አሉ። አመት ሳይታሰሩ ማንዴላ ጫካ ሳይገቡና የባሩድን ሽታ እየሸሹ ባሉበት የጦር መሪ ወዘተ ተብለው በባዶ እየተቆላመጡ መድረክ ያጣብቡ ተፈቅዶላቸዋል። ይህም ዘመቻ ባቀኛ አገር ወዳዶች ላይ በሚደረግ ጸያፍ ጥቃት የታጀበ ነው። በሰላም ታገሉ፣ ወያኔን ተለማመጡ፣ ከአሜሪካ ውጭ ምንም ማድረግ አንችልም፣ አሜሪካና እንግሊዝ ውጭ ጉዳይ ሚኒስትሮች ጋር ተንበርክከን እንጩህ የሚሉ ሁሉ ታሪክን አንገነዘብ ያሉ፣ ምዕራቡ ጣሊያን ሲወረን በታገሉት አርበኞች ላይ እንደተሳለቀ የዘነጉ ከንቶች ናቸው። በቴዎድሮስ አድሃኖም ላይ የተደረገው ዘመቻ የሚመሰገን ቢሆንም ቁርጡ ሲመጣ ባዕዳን ለሱና ለወያኔ እንደሚቆሙ የሳት ነው አልነበረም። ከሁኔታው ሌላ የምንቀስመው ትምህርት ወያኔ በትግራይ ህዝብ ላይ ያጠመደውን ፈንቺ የትግራይ ንዑስ ከበርቴዎችና ምሁር ተብዮች እየደገፉ መሆናቸውን ነው። ጨው ለራስ ስትል ድረስ ባንገፋውም የትግራይ ምሁራን ከወያኔ ተነጥለው ከህዝብ ጎን ካልቆሙ የትግራይ ተወላጆች የራሳችን መንግስት መጣ በሚል የሐሰትና ዘረኛ ቀጀት ሳይያዙ ትግራይ ኢትዮጵያ፣ የትግራይ ተወላጆችም ኢትዮጵያዊ መሆናቸውን ሳይስቱ ከወያኔ ርቀው መገኘታቸው ወሳኝ ነው በሚል በተደጋጋሚ ቢሰበክም በኢትዮጵያ ደምና ላብ ለትምህርት የበቁት የትግራይ ተወላጆች ቀና ምክርን ማዳመጥ እያቃታቸው መገኘቱ ደግሞ የሚካድ አልሆነም። ወያኔ በዘረኛ ፖለቲካው የትግራይ ተወላጆችን በዘላቂ ሊጠቅም ሳይሆን ሊጠቀምባቸውና አጋልጦ ሊያስጠቃቸው መሆኑ የሚታወቅ ነው። ቴዎድሮስ ይመረጥልን ጫጫታ ግን ይህንን እንኳ መገንዘብ እንዳቃታቸው ገላጭ ነው። በየመስሪያ ቤቱና ተቋሙ ሰው የጠፋ ይመስል 95 በመቶ በላይ በትግራይ ተወላጆች ያውም በአብላጫው ምንም ለቦታው ብቃት በሌላቸው የሙስናው ጀነራል ሚቴክ መስሪያ ቤትን ያጤኗል መሞላቱን እናያለን። ምሁራን በማይጠበቅ ደረጃ መጥበባቸው ደግሞ ያውም ወያኔን ተቃዋሚ ነን በሚሉት ወያኔያዊ አቋም የሚታወቅ የሚጋለጥ ነው። ራስ መንገሻ ወልቃይት የትግራይ ሆኖ አያውቅም ሲሉ ወያኔን እንቃወማለን ባይ የትግራይ ምሁራን፣ አንዳንዶቹማ በወያኔ ታስረን ተገርፈን ተለቀቅን የሚሉ ወልቃይትማ የትግራይ ነው ሬፈረንደም ይደረግ ወዘተ እያሉ ትምክህትን ያንጸባርቃሉ። ወያኔ የማይበገር ቢመስልም የህዝብ አመጽ የሚጥለው ለመሆኑ ምንም ጥርጥር የለውም። በትግርኛ ራሱ ክፍክር ክፍክር በለግዲ ፍንግል ተብሏል። ሲፎክር ሲፎክር ድፍት አለ ነው መልእክቱ። የመለስ ዘመዶች እነ ስፋትና አባይ ወዘተ እድል ካገኙ ህዝባዊ አመጽ ሲያየልባቸው እንደ መንግስቱ መፈርጠጣቸው አይቀርም። ደጋፊን፣ ህዝብን፣ ካድሬና ቅጥረኛውን ሁሉ ሳያቋጥሩ ያኔ ቀሪውና ተፋጣጩ ህዝብና የወያኔ ደጋፊዎች አገልጋዮችና ወንጀለኛ ቅጥረኞች ብቻ ይሆናሉ። ህዝብም ሂሳብ ለማወራረድ መነሳቱ የሚቀር አይደለም። ህዝብ ደግሞ ብዙሃን ነው። ለሚፈሰው ደምም ተጠያቂ ወያኔና ለህዝቡ ለአገር መቆም ያቃተው ምሁሩ ክፍል መሆኑ አይቀሬ ነው። በዚያ ቀውጤ ጊዜም እልፍ ሲሉ ድብልቅ የሚሰራ አይሆንም። ህዝብን በጎጥ ከፍሎ ያጠቃ በግልባጩ በጎጡ የተነሳ ሊጠቃ መቻሉን ከወዲሁ ማወቅ ያስፈልጋል። ቴድሮስ ላይ የሚያውቁት ያን ያህል ተቃውሞ እያደረጉ ድምፃችንን ንቀው የመረጡትና የደገፉት አቋማቸው ባሉታዊ ትምህርታዊ ሆኗል የምንለው ለዚህ ነው። የማናቀውን ባያስተምረንም የምናቀውን ዳግም ያሳስበናል፣ አትርሱም ይለናል። አገር አድን ትግሉ በምናውቃቸው ባዕዳን ድጋፍ የሚደረግ ሳይሆን እነሱን ተጻሮ ግን በህዝብ ኃይልና ካህሊነት አምኖ የሚካሄድ መሆን እንደሚገባው ያስረዳናል። ዛሬ በአገራችን እየታየ እንዳለው ድል የህዝብ አመጽ ውጤት እንጂ ስልጣን ካፈሙዝ የሚሰርጽ እንጂ ለኢትዮጵያ ውድቀትን ከመመኙ ክፍሎች ድጋፍ የሚገኝ አይደለም። እባብን ሻሽ ብሎ የሚጠመጥም አለ። ደግመን ደጋግመን ጠላትና ወዳጅን መለየት ከሁሉም ቀዳሚ ነው የምንለው በመደናገር ጠላትን ወዳጅ ብለን አቅፈን እባብን በጉያስ ገብተን ከፍተኛ ጉዳት እንዳይደርስ ነው። አገርን ሊገነጥሉ የማሉ የተገዘቱትን ለአገር አድን ተግሉ አጋርናቸው ብለን ራሳችንን አታለን አገርንም እንዳንጎዳ ነው። ባዕዳን ከወያኔ ጎን ተሰልፈው ኢትዮጵያን እየጎዱና እየጎዱ ያሉ ናቸው። ከሱዳን እስከ ቻይና፣ እንግሊዝ፣ አሜሪካ፣ የአውሮፓ ማህበር ሁሉም መመካት ያለብን በህዝባችንና በራሳችን ላይ ብቻ ነው። ይህን በሚገባ እንድንረዳ እነሆ ነፍሰ ገዳይን ጤና ጠባቂ ብለው መርጠው እየነገሩን ነው። ውዳቂው ቶኒ ብሌር መለስ ዜናዊን ሲሾም ሲያወድስ እንደነበር አረሳንም። 100% ምርጫ ወንበሮችን ያስኩ ያለውን ወያኔ በዲሞክራሲ መንገድ በህዝብ ተመረጠ ብሎ ኦባማም ያይት መስክሩ ድንብጥ ሲሆን ታዝበናል። ዛሬም የተለየ መጠበቅ ከቶም የለብንም። ወያኔ የዚህ መጥፎ ባለጌ ጊዜ ባለቤት ነው። በባለጌዎች የሚታጀባል። ያወቅነውና ልንዘነጋው የማይገባ አቅ ነው። ድል ለኢትዮጵያ ህዝብ።
የትላንት አቋም የዛሬም መፈክር ሀቅ የወርቅ አክሊል ነው ተብሏል። ሀቅን መሰረት ያደረገ አቋም ረጅም እድሜ የሚኖረው ሲሆን ተጨባጭ ሁኔታ ካልተለዋወጠም ወቅታዊና አንገብጋቢ ሆኖ ይገኛል። ከአጼው ጊዜ እስከ ወያኔ ያለውን ጊዜ ስንመረምርና ለምንስ መፈክሮቻችንና ጥያቄዎቻችን ቀጣይ ሆኑ ስንል የምናገኘው ግልጽ መልስ የህዝብ ፍላጎቶችና ችግሮች ቀጣይ በመሆናቸው ነው የሚለው ነው። ዋናውና መጀመሪያው የዴሞክራሲ ጥያቄ ማለትም ህዝብ የስልጣን ባለቤት የመሆኑ ጉዳይ በአጼው ዘመን የተነሳ ነው። አንዳንዶች ዛሬ ታሪክን ረስተው ወይም ክደው አጼው ጨቋኝ መሪ እንደነበሩና ስራታቸውን ብዙአኑን እንደበደለ አርሶ አደሩን ወደ ገባርና ጭሰኝነት መቀመከተው እንደነበርና በብሔርም ሆነ ሃይማኖትና ጾታ ደረጃ እኩልነት ያልነበረ መሆኑ እንዲነሳም አይፈልጉም። የአጼው አገዛዝ በጭቆና ላይ ተመሰረተ የህዝብን የዲሞክራሲና መብት ፍላጎት የተጻረረ መሆኑን ማንም ሊክደውና ሊሸፍነው የሚችል አይደለም። በጸረ ዘውድ አገዛዙ ትግል ወቅት ዋናው መፈክር ህዝባዊ ዲሞክራሲያዊ ሪፐብሊክ ይመስረት ሆኖ መቆየቱ አለመክንያት አልነበረም። መሰረታዊ ጥያቄ ጨቋኙ አገዛዝ ተወግዶ በዲሞክራሲያዊ መንግስት ይተካ ማለቱ ተገቢና አብይ መፈክር ነበር። ጭቁኖችን በስፋት ያሰባሰበ የየካቲት አብዮት ለዚህ ምላሽ ሊሰጥ ሲነሳ በፋሽስት መኮንኖች ተደናቅፎ በመገኘቱ የዲሞክራሲ መንግስት ምስረታ ጉዳይ ዋና ሆኖ ቀጠለ። በዚህ ጊዜ ሁለት ተጻራሪ አቋሞች ተከስተው ተራማጅ ኃይሉንም ከፍለውት ለደርጉ የሚመች ሂደት መከሰቱ የሚካር ታሪክ አይደለም። ደርግ ጊዜያዊ ወታደራዊ አስተዳደር ብሎ አምባገነንነትን በሽፋን ሊያሰፍን ሲጥር ለደርግ ሂሳዊ ድጋፍ እንሰጣለን ያለው መኤሶን ደግሞ ይህንን አቋም በመደገፍ ለተደራጀ የህዝብ ትግል በሚል ያው አልሸሹም ዞር አሉ ከደርግ አበረ። ቀደም ሲል በተራማጁ ክፍል የተከሰተው ልዩነት የመጣውን ማለትም ደርግን መደገፍ ወይስ የህዝብን መሰረታዊ ጥያቄ ደግፎ ለህዝባዊ መንግስት መታገል የሚለው ነበር። መኢሶንና ኢሃፓ በአገር ቤት በመስጢር በአዲስ አበባ ተገናኝተው በዚህ ጉዳይ ላይ ቢወያዩም ልዩነታቸው መሰረታዊ በመሆኑ ላይጠላለፉ ተስማምተው ሁሉም በየፊናውና በመረጠው መንገድ ሊታገል ተስማሙ እንጂ አሁን የታሪክ ከላሾች ሊሉ እንደሚፈልጉት ኢሃፓ ለደርግ ድጋፍ ሊሰጥ መቼም አልተስማማም። ሀቁ ሲነገር ኢሃፓ ያቀረበው አማራጭ ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይመስረት የሚል ነበር። ከሁሉም ኃይሎች ከደርግም ጭምር ታዋቂ ግለሰቦች፣ የሃይማኖት መሪዎች፣ የህዝብ ድርጅቶች፣ የብሔረሰብ ድርጅቶች ወዘተ ተወካዮች ተወታተው የሚመሰረትና የሽግግርን ሂደት የሚያዘጋጅ ማለት ነው። ወያኔ ስልጣን ሊሲልም ይህ አማራጭ ቀርቧል። ዛሬም በወያኔ ውድቀት ጊዜ እንደገና እየቀረበ ነው። ለምን ህዝባዊ ጊዜያዊ መንግስት በሚል ርዕስ በህዳር 1968 በወጣ ዴሞክራሲያ ጽሑፍ ቅጽ 2 ቁጥር 24 ድርጅቱ የሚከተለውን ጽፎ ነበር። ስለዚህ አብዮቱ ተፋፍሞ ትግሉ ቀጥሎ ህዝባዊ መንግስት እንዲቋቋም የጊዜያዊ ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት መተካት ግዴታ ነው። ለዚህም ለሐቀኛ አብዮታውያን የትግል መሳሪያ የሆኑት የመሰብሰብ፣ የመናገር፣ የመጻፍ፣ ሰላማዊ ሰልፍ የማድረግና የመደራጀት ሰብአዊ መብቶች ያለምንም ገደብ መለቀቅ አሁን ካሉት ከፈረሱትና ባጭር ጊዜ ለመቋቋም ከሚችሉት ህዝባዊ ድርጅቶችና ማህበራት ፓርቲዎች የሚወጣጣ ጊዜያዊ ሸንጎ ማቋቋም በዚህም ጊዜያዊ ሸንጎ የሚመረጥ ጊዜያዊ ህዝባዊ መንግስት መመስረት ያስፈልጋል። ይህ በኢሃፓ የቀረበ የጥንት አማራጭ ዛሬም ወቅታዊ የሆነው መሰረታዊ የለውጥ ሽግግር ጥያቄ በመሆኑ ነው። ሁሉን አቀፍ ሽግግር ሊደረግ ቢቻል ኖሮ ኢትዮጵያ ከችግር ትላቀቅ ነበር፣ አምባገነንነትም ቦታ አያገኝም ነበር ማለት ይቻላል። ደርጉ የህብረት ጥሪ ብሎ ሲያሾፍም ድርጅቱ የሰጠው መልስ እንቢታም ሳይሆን ሁሉን አቀፍ አማራጭ የሚል ነበር። ገዢዎቹ ግን ይህን አልተቀበሉትም፣ ስልጣን ከማንም ሊጋሩ ዝግጁ አልነበሩምና። መሰረታዊ የዴሞክራሲ ጉዳይ ተገቢውን መልስ ባላገኘበት ሌሎች ጥያቄዎችን መልስ ሊያገኙ መጠበቁ ቅዠት ነበርና ሁሉም የህዝብ ጥያቄዎች ተጣሉ እንጂ እስከዛሬ ምላሽ አላገኙም። ከ85% በላይ ህዝባችንን የሚመለከተው የመሬት ላራሹ ጉዳይ እንዲሁ መፍትሄ አጥቶ አለ። ኢህአፓ የመሬት አዋጁንም ቢደግፍም በስራ አዋዋሩ ላይ የተከሰቱትን ችግሮች ተቃውሞ የመሬት ባላባቶችን ደርጉ ተክቶ አርሶ አደሮችን መበዝበዙን መቃወም ተገዷል። መሬት ላራሹ መባሉን ድርጅቱ ተቃወመ ባይ ዋሾች መሰረትና ሀቅ አልባ መሆናቸውንም በተደጋጋሚ አጋልጧል። ዛሬም በወያኔ የመሬት ጉዳይ ያለውን ፖለቲካ አምሮ የሚቃወመው ለአርሶ አደሩ ሳይሆን ለወያኔ የሚጠቅም በመሆኑ ነው። የመሬት ይዞታ ለውጥና ለሰፊው ህዝብ የሚበጅ የመሬት የእርሻ ፖሊሲ ከወያኔም የሚጠበቃሉ ነው። ወያኔ የኢትዮጵያ ኢኮኖሚ አደገ እያለ በባዕዳን ተደግፎ ውሸቱን ያለቅጥ እንጂ በረሃብ ሳይቀር የሚጠበሰው ህዝባችን ፖለቲካዊ ለውጥ በሌለበት በሰፊው ህዝብ የሚጠቀም የኢኮኖሚ ለውጥ አስቸጋሪ መሆኑን ያውቃል። በጉዳዩ እንክፋ ከተባለም አደጉ ተመነደጉ በሚባሉ የጭቆና ሀገሮች ብዙሆኑ መቻለፈላቸው የጥቂቶች መፈንጫ ሆኑ እንጂ። ለዚህ ነው መሰረታዊውን የህዝብ ጥያቄ አሁንም ክብደትና ቀዳሚነት ሰጥተን የምናቀርበው። ለዚህም ሁሉም ኃይሎች በተቻለበት ሊተባበሩ ይገባል ማለታችን የግድ ሆኖ ሲገኝ አመታት አልፈዋል። ጥሪን ነጣቂዎች ግን ያውም የኢትዮጵያ ጠላቶች ደገፉት የሚሉንን ህብረት ጥምረትን ሲያውጁልን ጊዜ አልፏል። ሀገር አድን ትግል የሚለውን መፈክር ነጥቀው ሀገርን ልናጠፋ ተነሳን ከሚል ጋር ሲቀናጁና ሲፈራረሙ መታዘብም ተገደናል። ከንቱ ልፋት። ካለፈው ተመክሮ ተምረን በ1976 ኢራፓ የወሰደው የታረመ አቋም የህዝባዊ መንግስቱ ሚዘትና መሰረት ሆነ የመሬት ላራሹ ዝርዝር የሚመለከት ነው። በብሔረሰብ መብትም ደረጃ የነበረውን አቋም ጠባቦችን በማየት አስተካክሏል። ግንባር ቀደም ብቸኛ መሪ ፓርቲን ወደ ጎን አድርጓል። ከኛም በላይ ለህዝብ የቆመና ጠበቃ የሆነ ለአፈር ብለው ዛሬ በባዶ የሚባርቁት ይህን ትምህርት መቅሰም ያቃታቸው ናቸው። ድርጅቶች ተከባብረውና ተዋይተው በኢትዮጵያ አንድነት ልዕልናና ዲሞክራሲ ዙሪያ መሰባሰብ አለባቸው። ዳግም ድላችንን እንዳንቀማ፣ ዳግም የባድ ቅጥረኞች ከህዝባዊ ግባችን እንዳያደናቅፉን። ይህን እርምጃ የመውሰዱ ጊዜ አልፏል። የህዝብን ትግል ነጋ ጠባ የሚያደናቅፉትን ጋሬጣዎችንም አውቀናቸዋል። የትላንቶቹም የዛሬዎቹም የሚያስተሳስራቸው ወንጀል እንዳለም ተገንዝበናል። አብረው የተጠመዱ አብረው ሳር ይበላሉን መዘንጋት የለብንም። ስለዚህም ሳይውል ሳያድር በህብረት ጥያቄ ላይ የሚያላግጡትን ወደ ጎን ትተን ሀቅና ሀገር ወዳድ ኃይሎች ወደ ትብብር እንድናመራ ጥሪ እንደገና እናስደምጣለን። በጋራ ከቆምን መጪውን በጋራ ተጋፍጠን ለሀገራችን የሚበጅና ከዘመናት መከራ የሚገላግላት ህዝባዊ አማራጭን እውን ማድረግ እንችላለን። ህብረት ኢትዮጵያን ለማዳን ጸረ ኢትዮጵያ ኃይሎች ሁሉ ይከስማሉ።
በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ ግንቦት 15 ቀን 2009 ዓመተ ምህረት የትምህርት ጥራት መውደቅ የወያኔ ፖሊሲ መዝገብ ነጸብራቅ ነው። ትምህርት የእድገትና የስልጣኔ መሰረት ነው። ለአንድ ሀገር ኢኮኖሚ ብልጽግና የሚገኘው ችግር ፈቺ የሰለጠነ ሰው ኃይል ማፍራት ሲቻል ነው። የሰለጠነ ሰው ኃይል ለማፍራት ደግሞ አገራዊ ራዕይ ያለው የሀገሪቷን የባህልና ልማት ሁኔታ ባገናዘበ መልክ ከባለ ድርሻ አካላት በሆኑት መምህራን፣ ወላጆች፣ ተማሪዎች፣ መንግስትንም ጭምር ያካተተ ህዝባዊ የትምህርት ፖሊሲ ሲቀረጽ ወይም ሲዘጋጅ ብቻ ነው። የትምህርት ስርዓት ባለው ላይ እየተጨመረ በተከታታይ ትውልድ በሚበጅ መልኩ የሀገሪቱ የፖለቲካ፣ የኢኮኖሚና የሶሻል ሁኔታን ተመርኩዞ እንደ ሀገሪቱ የእድገት ደረጃ የሚሻሻል እንጂ መንግስት በተለወጠ ቁጥር ወይም በተቀየረ ጊዜ አብሮ የሚለወጥ መሆን የለበትም አይደለም። አለመታደል ሆኖ ደርግ ያጸውን ወያኔ ደግሞ የደርግን የትምህርት ፖሊሲ በመቀየር ለራሱ የጎሳ ፖለቲካ ማራመጃ በሚጠቅም መልኩ ማደራጀቱ ይታወቃል። የወያኔ መንግስት የጉዳዩን ባለቤቶች መምህራንን፣ ተማሪዎችን፣ ወላጆችን ወደ ጎን በመተው በ1986 ዓ.ም ተመረጠ በዓለም ባንክና ባለም የገንዘብ አበዳሪዎች ድርጅት እገዛ ይድረስ የትምህርት ፖሊሲ ቀርጾ በተግባር አውሏል። ታሪክ ራስን ይደግማል እንዲሉ በወቅቱ በኢመማ ከፍተኛ ተቃውሞ ደርሶበት ተግባራዊ ሳይሆን የቀረው ሴክተር ሪቪው በመባል ይታወቅ የነበረው የትምህርት ክለሳ ፕሮግራም በ1963-64 ዓ.ም ተመረጠ። ተዘጋጅቶ የነበረው ትምህርት በፍላጎት አስር ለማድረግ ከፍተኛ ጫና ታደርግ በነበረችው በአሜሪካ የሚመራው የዓለም ባንክ አማካኝነት ነበር። ይህ በ82 ኤክስፐርቶች ተዘጋጅቶ ተግባራዊ ሊደረግ እቅድ ወጥቶለት የነበረው የትምህርት ክለሳ የአገሪቱን ተጨባጭ ሁኔታ ከግምት ውስጥ ያላስገባ መምህራንና ወላጆችን ተማሪዎች ያልተሳተፉበት ነበር። በዚህ ወያኔ ቀረስኩት በሚለው የትምህርት ፖሊሲ የተነሳ የትምህርት ጥራቱ ከመሻሻል ይልቅ ቀድሞ ከነበረበት በባሰ ሁኔታ እንዲዘቅጥ እድገቱም ቁልቁል እንደካረውት እንዲሆን አድርጓል። ስለሆነም የወያኔ የትምህርት ፖሊሲ ትውልድ ገዳይ መሆኑ ከተነገረ ዓመታት ተቆጥረዋል። የወያኔ መንግስት በዘረጋው የትምህርት ፖሊሲ በመግፋት ውድቀቱንም በተለያዩ ምክንያቶች በመሸፋፍን ለውድቀቱም ተጠያቂ መምህራን እንዲሆኑ በተለያዩ ጊዜያት በየዓመቱ ከመምህራን ጋር በሚደረገው አሰልቺ ውይይት አስተጋብቷል። አንድ ጊዜ የትምህርት ንቅናቄ፣ ሌላ ጊዜ ደግሞ ጥልቅ ተሃድሶ ወዘተ በማለት መምህራንን፣ ወላጆችን፣ ተማሪዎችንና በአጠቃላይ ህብረተሰቡን ሲያደናቁር ከርሟል። መምህራን ለወያኔ የውሸት ክስ ቦታ አልሰጡም። የችግሩ መንስኤ ከመነሻው ከስሩ የትምህርት ፖሊሲ መሆኑ እየታወቀ የመርህ ትምህርት ለውጥ በማድረግ ስርዓተ ትምህርቱ እንደተለወጠ አድርጎም ማቅረቡ ይታወሳል። የስርዓተ ትምህርት ለውጥ ሳይደረግ የመረጃ መጻሕፍት ለውጥ በተደጋጋሚ ማድረግ እንደ መፍትሄ ተደርጎም ተወስዷል። በአንድ የትምህርት ዘመን ለአንድ ዓመት እንኳን ሳያገለግሉ በሌላ መጻሕፍት መተካት የተዘጋጁትም ቢሆኑ በመምህራን አስተያየት ያልዳበሩ በመሆናቸው ከመሻሻል ይልቅ ውድቀቱ ሊፋጠን በቅቷል። በወያኔ የትምህርት ሚኒስቴር ዘገባ መሰረት በአንድ ወቅት ለህትመት ብቻ 150 ሚሊዮን የአሜሪካ ዶላር እንደወጣ ተገልጿል። የኢትዮጵያ ህዝብ በቀረጥ መልክ ለትምህርት የከፈለውን አንጥረ ሀብት እንዲባክን አድርጓል። በመማር ማስተማር ስራ መምህራን አድማጭ እንጂ ተሳታፊ ባልሆኑበት፣ መምህራን ሳይፈሩ ሳይሸማቀቁ ሐሳባቸውን የመግለጽ መብታቸው በተገፈፈበት፣ መብታቸውን ለማስከበርና ትምህርት በጥራት ለህዝብ ልጆች በእኩልነት እንዲሰጥ በሚጠይቁ መምህራን ላይ ግድያ፣ እስራት፣ ሰውሮ ደብዛ ማጥፋት፣ ከስራ ማስወገድ ባልቆመበት፣ ለመምህራን ምቹ የማስተማሪያ ሁኔታ ባልተፈጠረበት፣ የመምህራን የደሞዝና የሌሎች መብት ጥያቄዎች ምላሽ ባጡበት፣ በአንዳንድ የአገሪቱ ክፍሎች ከአስረኛ ክፍል ወደሚቀጥለው የክፍል ደረጃ ማለፍ ያልቻሉ ተማሪዎች ያለምንም ስልጠና እንዲሁም ከመምህራን ተቋም ስልጠናቸውን ያልጨረሱ ተማሪዎች መምህራን በሆኑበት፣ የትምህርት አስተዳደሩም ልምድ በሌላቸው ካድሬዎች በተያዙበት፣ የመምህራን ምልመላና ስልጠና በችሎታ ሳይሆን በፖለቲካ ታማኝነት በሆነበት፣ መምህራን ባልተሳተፉበት፣ ባላመኑበት፣ ባልተቀበሉት የትምህርት ፖሊሲ በግዳጅ እንዲያስተምሩ በሆነበት፣ ሙያ ማህበራቸው በተለጣፊ ተነጥቆ የመምህራን ገንዘብና ንብረት በሚዘረፍበት ሁኔታ፣ የትምህርት ምዘናና ግምገማ ዘርፍ ባለሙያዎች ሳይሆኑ ለዚህ ዘርፍ ዕውቀት በሌላቸው ካድሬዎች እጅ ገብቶ ባለበት ሁኔታ፣ ለሀገር እድገትና ለትምህርት ጥራት ፋይዳ በሌላቸው የትምህርት ስብሰባዎችና ኮንፈረንሶች ስም ወያኔን ስልጣን ላይ ለማቆየት በካድሬዎች በሚዘጋጁ የፖለቲካ ስብሰባዎች የትምህርት ክፍለ ጊዜ በሚባክንበት፣ በአጠቃላይ የትምህርት ፖሊሲ ሆን ተብሎ አገርና ሕዝብን ለመጉዳት ተግባራዊ ሆኖ ባለበት ሁኔታና የመምህራን የአካዳሚክ ነጻነት በጠፋበት የትምህርት ጥራት ከቶውን ሊታሰብ አይችልም። ለትምህርት ኢንዱስትሪ ኪሳራ ተጠያቂው የወያኔ አገዛዝና የቀረጸው ትውልድ ገዳይ ትምህርት ፖሊሲ ነው። ለአብነት ያህል የብሔራዊ ባንክ አማካሪ የሆኑት አቶ አያናቸው አሰፋ በኢትዮጵያ የከፍተኛ ትምህርት ተቋማትና በተመለከተ ባደረጉት ጥናት መሰረት በ2014ና 2015 ዓ.ም ተመረጥ በአገሪቱ ውስጥ ለሚገኙ ዩኒቨርሲቲዎች በረዳት መምህርነት ለማገልገል በውድድር ይሁን ተብሎ 10,000 ተመዘገቡ። ቀደም ሲል ከ1997 ዓ.ም ተመረጥ ምርጫ በኋላ የመጀመሪያ ዲግሪ ያገኙና የተመረቁ ለሁለተኛ ዲግሪ ለመማር የወያኔ ደጋፊ ድርጅት አባል መሆን ግዴታ ነበር። ከተመዘገቡት ውስጥ 716 ተመረጡ። በጥናት መሰረት ከተመረጡት 716 ውስጥ በሰለጠኑበት የትምህርት ዘርፍ አይነት ከ80% በላይ ያገኙት 1% ብቻ ሲሆኑ ከነዚህ ውስጥ ከ716 ውስጥ 28% የሚሆኑት ደግሞ ያገኙት ውጤት ከ70 እስከ 79 ነው። ከተወዳደሩት ውስጥ አማካይ ውጤታቸው 57.8 ሲሆን ይህ ደግሞ በእጅጉ አነስተኛ ነው። ከተወዳደሩት መካከል 127 ወይም 1/5 የሚሆኑት ደግሞ በሰለጠኑት ትምህርት ሜጀር ሰብጀክት ያገኙት ውጤት ከ50% በታች ነው። እንዲሁም በ2015 እንደ አውሮፓ አቆጣጠር በ100 የአፍሪካ ሀገሮች ውስጥ በሚገኙ ዩኒቨርሲቲዎች ውስጥ በተደረገው ሌላ ጥናት አዲስ አበባ ዩኒቨርሲቲ ብቻ 50ኛ ደረጃ ላይ ሲገኝ ሌሎች በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ከነካቴው ስማቸው አልተጠቀሰም። እንዲሁም በ2016 ሌላ አንድ ጥናት በዓለም ውስጥ ያሉ ዩኒቨርሲቲዎች የዩኒቨርሲቲ ደረጃ የጠበቁ መሆናቸውን ለማወቅ ባደረገው ጥናት በኢትዮጵያ ውስጥ ያሉት ዩኒቨርሲቲዎች በሙሉ አዲስ አበባ ዩኒቨርሲቲን ጨምሮ የዩኒቨርሲቲ ደረጃን ያልጠበቁ መሆናቸውን አረጋግጧል። ታዲያ ችግር ፈቺ የሰለጠነ የሰው ኃይል ተመረተ? እነኚህ ናቸው ችግር ፈቺ የሰለጠነ የሰው ኃይል ለማምረት የተዘጋጁት። ከመነሻው ከአንደኛ ደረጃ ከአንደኛ እስከ አራተኛ ክፍል ባሉት የትምህርት አሰጣጥ ፈተና ሳይፈተኑ ከአንዱ ክፍል ደረጃ ወደ ሌላኛው ክፍል ደረጃ በጅምላ እንዲያልፉ እየተደረገ ሆያት ሳይለዩ ወደሚቀጥሉት ክፍሎች እንዲዛወሩ ተደርጎ በመለስተኛና በሁለተኛ ደረጃ ደግሞ ለክፍል ደረጃዎቹ የሚመጥን ዕውቀት ሳይገበዩ እየተገፉ ሄደው የዩኒቨርሲቲ ተመራቂ ሆኑ። የምርቱ መጨረሻ ይሄ ነው። ወያኔ ኢትዮጵያን በትምህርት ዘርፍ ለማጥቃት የፈጸመው ትልቅ አገራዊ ወንጀል ውጤት ይሄ ነው። የትምህርት ኢንዱስትሪ ኪሳራ ውስጥ እንደተዘፈቀ ከላይ የተጠቀሱ ጥናቶች በግልጽ ያሳያሉ። ለትምህርት ውድቀት ተጠያቂ ወያኔና የወያኔ የትምህርት ፖሊሲ ነው። የወያኔ አገዛዝ ግን በየጊዜው በሚያደርገው ስብሰባ የትምህርት ጥራት እንደወደቀ ተቀብሎ ለውድቀቱ ግን ተጠያቂው መምህራንና ተስፋ የቆረጠው ትውልድ ነው በማለት ያላዝናል። ያብጂን ወደምዬ ልከክሏል። ይህ ነው የትምህርት ውድቀት የሀገርና የህዝብ ውድቀት ነው። ስለዚህ አገራችንን ከውድቀት ህዝባችንን ወያኔ አድንቆ ለመግዛት ካለው እርኩስ ፍላጎት ማዳን የሚቻለው ምላተ ህዝቡ ተደራጅቶ የተጀመረውን ህዝባዊ አመጽ በማስፋፋት የወያኔን ዘረኛ ስርዓት አስወግዶ በምትኩ ፍትህ ርትዕ የሰፈነባት በእኩልነት ላይ የተመሰረተ ዲሞክራሲያዊ ስርዓት ሲገነባ ነው። መምህራን መብቶቻቸውን ለማስከበር የትምህርቱንም ጥራት ለማስጠበቅና አገራችንን ከውድቀት ለመታደግ ትግላቸውን ከተማሪው ከሰራተኛው አርሶ አደሩ በአጠቃላይ መብታቸውን ለማስከበር ከሚታገሉ ወገኖች ጋር እንዲቀናጅ በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ በድጋሚ ጥሪውን ያቀርባል። ትግሉን ከግቡ ለማድረስ መደራጀት መደራጀት አሁንም መደራጀት። የትምህርት ውድቀት ተጠያቂ ወያኔና ትውልድ ገዳይ ትምህርት ፖሊሲው ነው። መምህራን መብታቸውን በትግላቸው ያስከብራሉ።
ቪዲዮ ካፕቻ ነበር። ቀለም ብሎ አባቴ ይጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውቆ አልቆ መከረኝ። እንዴ ሲል መከረኝ ተማር ልጄ ተማር ልጄ ወገን ዘመድ የለኝ አብደነኝ ምከጄ ስማይ ልጄ ለጻ አይኔ ላስተማረ ሰው ግን ከኑ ጨለማ ነው ስማይ ልጄ ለጻ አይኔ ላስተማረ ሰው ግን ከኑ ጨለማ ነው። ያለት ምድርን እየተማረረ ውሻይና ቅፌ ጫወት ነበር። ቢመክረኝ አልሰማው ብትጭኑ ባሰ ትቶኝ ገባ ከቤት እያለቃቀሰ
ዋይ እንዴት ይመከረኝ ግን ተማር ልጄ ወገን ዘመድኛ አንተንሽ መከጄ ተማር ልጄ ለካ አይኔ ዳስተማር ከምን ከኑ ዳስተማር
ይቅርታ አው ይቅርታ ይቅርታ ጠይቁ ወያኔ አንገታችንን በገመድ አስሮ ሲጎትተን እያያያችሁ ዝም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያያችሁ ዝም ወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀራ እያያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመስ ሲያደርግ እያያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ልርፍለት አው ልባችንን ወጋው ሆኖ ልርፍለት እኮ ከወያኔ በልጥኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው እና ይቅርታ ጠይቁ አዘነ አቀፈ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማም ነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃኖች ደም እስከራሱ ድረስ ይከፍላል ፍጥሩን ለወረወረው ነፍስ እናም ይቅርታ ጠይቁ ሆኖስ ከተገኘም የውያኔ ሸበጥ ሞርያ ፎጣ መጠየቁ አይቀርም ይጨለማ ገፎ ብርቀን ሲመጣ ይቅርታ እንጠየቅ እስከ መቼ ድረስ ወያኔ ሲያል ምንም ፈጭ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ ኤሪያ ለዚህ ለበሰበሰ በአራቱም ማዕዘን በቃል የተባለው የፋሽስት ርጭም እንኳንስ ለእናንተ ለራሱም አይጠቅም ይቅርታ ጠይቁ አሁን ንጠየቅ እናንተ እናንተ ባሪያ ሁናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎን ቁሙ አሁን ነው ሰዓቱ ከፋኑ የጅብ ቆዳ ከፈኑ የጅብ ቆዳ ከሆነው ወያኔ አይነ ላፈር ብሎ መሸሽ ነው ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምሉት አረምን አይነ አውጣ ይሄነ ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ኧረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊቱ በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው አሁን ህዝብ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላቅ በሉ ከህዝብ ጎን አብሩ አብራችሁ ይሳሉ አሁን ነው ጊዜያችሁ ከአእምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝቡ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከህዝብ ወግናችሁ ይህን አረብኔ በቃ ካላላችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሮ ሲጠናቀቅ ያኔ አረ ያሳፍራ ያኔ የማይቻልም ማርም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጠፋ ምትሆኑት ልክ እንደ ጠመኔ ይቅርታ እንጠይቅ አዎ ይቅርታ ጠይቁ